ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ መጋቢት 21 2015 ዓ.ም ዝግጅታችን ጀመረ። በፖለቲካ ፓርቲዎች የመሰብሰብ መብት ላይ የሚደረጉ ገደቦችና በአባሎቻቸው ላይ የሚደርስ እንግልቶች ሊቆሙ ይገባል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሳሰበ።
መደራጀት፣ የመሰብሰብ እና ሀሳብን በነጻነት የመግለጽ እንዲሁም ህዝባዊ ጉዳዮች ውስጥ መሳተፍን በተመለከተ ነጻነትና መብትን በተመለከተ ማክበር ነው የሚኖሩበት።
የሰማችኋቸው የኢሰመኮ የሲቪል ፖለቲካና ማህበራዊና ኢኮኖሚያዊ መብቶች ኮሚሽነር የሆኑትን አብዲ ጅብሪልን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲሰራችን አበባየው ገበያው አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ከምሽቱ ዜና ጋር እንግዶ ወሌ ነኝ። በወንጀል ተጠርጥረው ክስ ቀርቦባቸው የነበሩ የህዝባዊ ወያኔ ሓርነት ትግራይ ህወሓት ሲቪል እና ወታደራዊ አመራሮችን ክስ ማቋረጡን የፍትህ ሚኒስቴር አስታወቀ። በወንጀል ተጠርጥረው ክስ ቀርቦባቸው የነበሩ የህዝባዊ ወያኔ ሓርነት ትግራይ ሲቪል እና ወታደራዊ አመራሮችን ክስ በማቋረጥ ጉዳያቸው በቀጣይ በሽግግር ፍትህ ማዕቀፍ እንዲታይ ማድረግ አስፈላጊ ሆኖ ተገኝቷል ሲል የፍትህ ሚኒስቴር ከሰዓታት በፊት በፌስቡክ ገጹ ላይ ባሰፈረው መግለጫ አስታውቋል። ለሁለት ዓመታት ከተካሄደው ጦርነት ጋር የተያያዙ ወንጀሎች በሽግግር ፍትህ ይታያሉ ብሏል መግለጫው። በፌዴራል መንግሥትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል በተፈረመው የሰላም ስምምነት መሠረት ከግጭቱ ጋር ተያያዥ የሆኑ ወንጀሎች ተጠያቂነትን በተመለከተ ያለውን ዓለም አቀፍ ተሞክሮ ታሳቢ ባደረገ መልኩ በሽግግር ፍትህ ማዕቀፍ ሊታዩ እንደሚገባ ስምምነት ላይ ተደርሰዋል ሲል አክሏል መግለጫው። በክርክር ሂደት ላይ ይገኙ የነበሩ የወንጀል ክሶች በአዋጅ 943/2008 አንቀጽ 63 መሠረት የተነሱ መሆኑን እናሳውቃለን ሲል ሚኒስቴሩ መግለጫውን ደምድሟል። የነቀምት ብልጽግና ፓርቲ ጽህፈት ቤት ኃላፊ የሆኑት አቶ ደሳለኝ በኮንጃ ባልታወቁ ሰዎች መገደላቸው ተገለጸ። አቶ ደሳለኝ ወደ ቢሮአቸው በእግር እየተጓዙ ሳለ ባልታወቁ ሰዎች መገደላቸውን የከተማዋ የህዝብ ግንኙነት ቢሮ አስታውቋል። ናኮር መልካ ዝርዝር አለው።
የነቀምቴ ከተማ የብልጽግና ፓርቲ ጽህፈት ቤት ኃላፊ ደሳለኝ በኮንጃ ዛሬ ጠዋት ባልታወቁ ሰዎች መገደላቸውን የፓርቲው የፖለቲካ ዘርፍ ኃላፊ አቶ ተሰማ ሙለታ ለአሜሪካ ድምፅ ተናግረዋል።
አቶ ደሳለኝ በትልቅ አመኔታና ተጠያቂነት የተጣለባቸውን ኃላፊነት በህብረተሰቡ መካከል ሲወጡ የቆዩ ነበሩ። በዛሬው ዕለት ከጠዋቱ ለ2:20 ጉዳይ አካባቢ ከቤታቸው ወደ ስራ ቦታቸው ሲያመሩ በማይታወቅ አካል ተመተው ተሰውተዋል። በዚህ ከተማ ውስጥ በነበረው የጸጥታ ችግር በርካታ ሰዎች መገደላቸው ይታወቃል። አቶ ደሳለኝ በማን እንዴት ተገደሉ የሚለውን የጸጥታ አካላት ለፍተሻ በመሰማራታቸው እነሱን ብትጠይቁ የተሻለ ይሆናል።
በድርጊቱ ላይ ከከተማው ፖሊስ መምሪያ ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። በ33 እድሜያቸው በታጣቂዎች የተገደሉት የአቶ ደሳለኝ የቀብር ስነ ስርዓት ዛሬ ከሰዓት ወዳጅ ዘመዶቻቸው እንዲሁም የስራ ባልደረቦቻቸው በተገኙበት በነቀምቴ ከተማ መፈጸሙን የፖለቲካ ዘርፍ ኃላፊው ገልጸዋል። ፓርቲው በፌስቡክ ገጹ ላይ ባሰፈረው ጽሑፍ ጽሑፍ የጽፈት ቤቱ ኃላፊ አቶ ደሳለኝ በኩንጃ ዛሬ ጧት ወደ ቢሮአቸው በሚያመሩበት ወቅት በታጠቀ ኃይል በአሰቃቂ ሁኔታ መገደላቸውን አስታውቋል። የብልጽግና ፓርቲ የኦሮሚያ ቅርንጫፍ ጽፈት ቤት ኃላፊ አቶ ፈቃዱ ተሰማ ግድያውን የፈጸሙት ከሀገሪቱ የለውጥ መንገድ በተጻራሪ የቆሙ አካላት እንደሆኑ ገልጸው ስለማንነታቸው በስም ለይተው የተከሱት ነገር የለም። በነቀምቴ ከተማና በሌሎችም የምዕራብ ኦሮሚያ ዞኖች ውስጥ ባለፉት 4 አመታት ውስጥ በርካታ የመንግስትና የተቋማት የስራ ኃላፊዎች መገደላቸው ይታወሳል። ከዚህ ቀደም በተፈጸሙ የኃላፊዎች ግድያዎች መንግስት ሸኔ የሚለውንና በህዝብ ተወካዮች ምክር ቤት በሽብርተኝነት የተፈረጀውን የኦሮሞ ነጻነት ሰራዊት ሲወነጅል ቢቆይም ቡድኑ ድርጊቱን አልፈጸምኩም በማለት ሲያስተባብል ቆይቷል። ለአሜሪካ ድምጽ ናኮር መልካ ካምቦ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የአሜሪካው ምክትል ፕሬዚደንት ካሜላ ሃሪስ የአፍሪካ ጉብኝታቸውንና ለዲሞክራሲ የሚያደርጉትን ግፊት በመቀጠል ዛሬ ሐሙስ ታንዛኒያ ተገኝተዋል። በሁሉን አካታች መንግሥትነቷ ትታወቅ የነበረችው ታንዛኒያ ወደዛ ለመመለስ ጥረት በማድረግ ላይ በምትገኝበት ወቅት የተገኙት ካሜላ ሃሪስ ከሀገሪቱ ሴት ፕሬዚደንት ሳሚያ ሱሉሁ ሐሰን ጋር ተገናኝተዋል። የሁለቱ መሪዎች መገናኘት አሜሪካ ለፕሬዚደንት ሳሚያ ያላትን ድጋፍ ያመላክታል ተብሏል። ታንዛኒያ ሁሉን አካታች መንግሥት ለመፍጠር የምታደርገውን ጥረት እንድታጠናክር ካማላ ሃሪስ አበረታተዋል። በተቃዋሚዎች ሰልፍና በፕሬስ ላይ የተጣለው እገዳ እንዲነሳ መደረጉን ካማላ ሃሪስ በበጎ አንስተዋል። የአፍሪካ ጉብኝታቸውን በጋና የጀመሩት ካማላ ሃሪስ በአህጉሪቱ የሚያደርጉትን የአንድ ሳምንት ቆይታ ዛምቢያን በመጎብኘት እንደሚያጠናቅቁ ይጠበቃል። መንግስትንና እየናረ የመጣውን የኑሮ ውድነት በመቃወም በኬንያ ለሶስተኛ ቀን ትናንት በተደረገው የተቃውሞ ሰልፍ አልፎ አልፎ ግጭቶች ተስተውለዋል። ባለፈው ሰኞ በተደረገው ሰልፍ ከበድ ያለ ግጭት በመከሰቱ በትናንቱ ሰልፍ የፖሊስ ኃይል ልዩ የግጭት መከላከያ መሳሪያዎችን ይዞ ተስተውሏል። ማታሬና ኪቤራ በተሰኙትና በርካታ ሰዎች በሚኖሩባቸው የናይሮቢ መንደሮች ሰልፈኞች በፖሊስ ላይ ድንጋይ ሲወረውሩና ጎማ ሲያቃጥሉ ተስተውለዋል። ፖሊስ በምላሹ አስለቃሽ ጋዝ ተኩሷል። በምዕራብ ኬንያ የተቃዋሚው ራይላ ኦዲንጋ ጠንካራ ደጋፊዎች በሚገኙባቸው ኪሱሙ እና ኦማ ቤይ ተቃዋሚዎች በፖሊስ ላይ ድንጋይ ሲወረውሩና መሃል መንገድ ላይ እሳት ሲያቃጥሉ ውለዋል። ሁኔታው ለዘራፊዎችም አመቺ በመሆኑ ስርቆት በብዛት ተስተውሏል። ፕሬዚደንት ዊልያም ሩቶ ባለፈው ዓመት የተደረገውን ምርጫ አጭበርብረዋል፣ እንዲሁም የኑሮ ውድነቱን ማስተካከል አልቻሉም በሚል ተቃዋሚው ራይላ ኦዲንጋ በየሳምንቱ ሰኞና ሐሙስ ሰልፍ እንዲደረግ ጥሪ አድርገዋል። መንግሥት ሰልፈኞቹ ሕገወጥ ናቸው ይላል። ዓለም አቀፉ ማኅበረሰብና የሃይማኖት ቡድኖች ደግሞ ሁኔታዎች ተባብሰው በእንደ አውሮፓን አቆጣጠር 2007 ከተደረገው ምርጫ በኋላ እንደተከሰተው የጎሳ ግጭት አይነት እንዳያመራ ስጋታቸውን በመግለጽ ላይ ናቸው። በዛን ወቅት በተከሰተው ብጥብጥ 1100 ሰዎች ሕይወታቸውን አጥተዋል። በአገሪቱ ወከባና እንግልት ይደርስብናል በሚል ከ100 በላይ የሚሆኑ ጥገኝነት ጠያቂዎች በቱኒዚያ መዲና ቱኒዝ በሚገኘው የተባበሩት መንግሥታት ድርጅት ጽሕፈት ቤት በመሰባሰብ ወደ ሌላ አገር እንዲዛወሩ ጠይቀዋል። የአገሪቱ ፕሬዚደንት ካይስ ሳይድ ስደተኞችን ከነቀፉና የቱኒዚያውያንን ማንነት ሊያጠፉ የመጡ ናቸው ብለው ከተናገሩ በኋላ ጥቃትና እንግልት እየደረሰባቸው በአብዛኛው ከሱዳን የመጡትና በመንግሥታቱ ድርጅት ጽሕፈት ቤት የተሰባሰቡት ስደተኞች ተናግረዋል። በቱኒዚያ ከጥቃት የሚጠብቃቸው እንደሌለና የተባበሩት መንግሥታት ድርጅትና የአውሮፓ ኅብረት በሌላ ደህንነታቸው በመጠበቅ የሚችልበት አገር መስፈር እንዲችሉ እንዲያደርጉ ጠይቀዋል። ስደተኞቹ ላለፉት 10 ቀናት በመንግሥታቱ ድርጅት ጽሕፈት ቤት ተቃውሞ ሲያሰሙ ሰንብተዋል። ምዕራባውያንና አፍሪካውያን የቱኒዚያ ሸሪኮች ወቀሳ ካቀረቡ በኋላ የቱኒዚያ መንግሥት ስደተኞቹ ጥቃት ሲገጥማቸው የሚያሳውቁበትን የስልክ መስመር እንዲሁም የጤናና የስነ ልቦና ድጋፍ ማግኘት የሚችሉበትን ሁኔታ አመቻችቷል ተብሏል። የቫቲካን ቤተ ክርስቲያን በቅኝ ግዛት ወቅት የነበራት ተሳትፎ ከሃይማኖት አስተምህሮቱ ጋር አብሮ የማይሄድ ነው በሚል ውግዝ አድርጋለች። አውሮፓውያን አፍሪካን በተቀራመቱበትና አሜሪካንን በያዙበት ወቅት ቫቲካን አዲስ ስፍራዎችን ማግኘት አስተምህሮቱ ይፈቅዳል በሚል ባሪያ ፍንገላንና ቅኝ ግዛት መያዝን ምክንያታዊ ሽፋን ሰጥታ ነበር። ኮሎኒያሊስቶች በ15ኛው ክፍለ ዘመን የነበሩ ጳጳሳት ያኖሩትን ሰነዶች ባሪያ ፍንገላንና ቅኝ ግዛት መያዝን ሕጋዊ ሽፋን ለመስጠት ተጠቅመውበታል ሲል የቫቲካን የባህልና ሰብአዊ ልማት ክፍል ዛሬ ሐሙስ ያወጣው መግለጫ አመልክቷል። የታሪክ ጥናቶች እንደሚያሳዩት ግን በወቅቱ በነበሩት ጳጳሳት የተጻፉትና ከፖለቲካ ጥያቄ ጋር የተያያዙት ሰነዶች የካቶሊክ እምነት ነጸብራቅ አልነበሩም ሲል የባህልና ሰብአዊ ልማት ክፍሉ በመግለጫው አመልክቷል። የቅኝ ግዛት ኃይሎች ሰነዱን የፖለቲካቸው መጠቀሚያ በማድረግ አንዳንዴም በሃይማኖታዊ መሪዎች ይሁንታ ግብረገብነት የጎደለው ተግባር በነባር ሕዝቦች ላይ ፈጽመዋል ሲል አክሏል መግለጫው። አፍሪካንና አሜሪካንን ለመያዝ በስፔናውያንና በፖርቹጋሎች ጥቅም ላይ የዋሉትና በወቅቱ ጳጳሳት የተጻፉት ሰነዶች ነባር ሕዝቦች እንደሌሎች ሰዎች ሁሉ የተከበሩ ፍጡራን ለመሆናቸው በበቂ አላሳየም ብሏል መግለጫው። ስህተት እንደነበር ለማሳወቅና ነባር ሕዝቦች ላይ ለተፈጸመው ሰቆቃ ይቅርታ መጠየቅ እንሻለን ብላለች ቫቲካን። የሮማ ካቶሊካዊ ቤተ ክርስቲያን ክርስትናን ለማስፋፋት በሚል በምዕራባውያን ወራሪዎች ለተፈጸመው ሰቆቃ ተባባሪ ነበረች የሚለው ቀሳ ለረጅም ጊዜ ሲቀርብባት መቆየቱን የሮይተርስ ዘገባ አመልክቷል። በመጨረሻም አድማጮች፣ የሰሜን ኮሪያ የመረጃ መረብ ላይ ጠላፊዎች የአሜሪካ የኒውክሌር ደህንነትና የጦር መሳሪያ ፖሊሲ ባለሙያዎችን የቪኦኤ ጋዜጠኞች በመምሰል መረጃ ለማግኘት የኢሜይል ልውውጥ ማድረጋቸውን አንድ የመረጃ ደህንነት ጥናት ተቋም አስታወቀ። የመረጃ መረብ ላይ ጠላፊዎቹ ባለሥልጣናት በሰሜን ኮሪያ ላይ ያላቸውን አቋም ለማግኘት መሞከራቸውን ማንዲያንት የተሰኘው የመረጃ ደህንነት ተቋም ለቪኦኤ አስታውቋል። ኤፒቲ 43 ወይም ኪም ሱኪ እንዲሁም ታሊየም በመባል የሚታወቁት የሰሜን ኮሪያ የመረጃ መረብ ላይ ሰላዮች ጋዜጠኛ በመምሰል በአሜሪካና ደቡብ ኮሪያ የሚገኙ መንግሥታዊ ተቋማትን፣ ምሁራንን እንዲሁም በጥናት ተቋሞች ውስጥ የሚሰሩ ተመራማሪዎችን ኢላማ አድርገዋል ሲሉ የጉግል ኩባንያ ተቀጥላ የሆነው ማንዲያንት ከፍተኛ አጥኚ የሆኑት ጌሪ ፍሪያስ ለቪኦኤ ተናግረዋል። ሰላዮቹ በአምስት የሚዲያ ተቋማት የሚሰሩ 7 ጋዜጠኞችን ለመምሰል ሙከራ አድርገዋል ተብሏል። የኮሪያን ባሕረ ሰላጤ በተመለከተ አንዳንድ መገለጽ የሌለባቸውን መረጃዎች ሰላዮቹ ማግኘት መቻላቸውንና ኢላማ የተደረጉ ግለሰቦች ኒውክሌርንና የሚሳኤል ሙከራዎችን ጨምሮ የሰሜን ኮሪያን እንቅስቃሴ በተመለከተ የምዕራቡ ዓለም ያለውን ስሜት በተመለከተ ሰላዮቹ መረጃዎችን ማግኘት መቻላቸውን ፍሪያስ ለቪኦኤ ተናግረዋል። ጋዜጠኞቻችንን መስለው የሚቀርቡ መጥፎ ዓላማ ያላቸው ቡድኖች እንዳሉ እናውቃለን። የኒውክሌር ጉዳይን ጨምሮ ሌሎችንም መረጃዎች ከሦስተኛ ወገኖች ለማግኘት እንደሚሞክሩ በሚገባ እናውቃለን። አስመስለው የሚቀርቡ ቡድኖችን በተመለከተ ለምንጮቻችን ተገቢውን ግንዛቤ እናስጨብጣለን ብለዋል የቪኦኤ ቃል አቀባይ ኒጌል ጊብስ። አድማጮች፣ ለምሽቱ ያዝነው ዜና በዚሁ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁ ቆዩ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ መጋቢት 21 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባችን እንለፍ። በፖለቲካ ፓርቲዎች የመሰብሰብ መብት ላይ የሚደረጉ ገደቦችና በአባሎቻቸው ላይ የሚደርሱ እንግልቶች በዘላቂነት ሊቆሙ ይገባል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ አሳሰበ። በመሰብሰብ መብት ላይ እንቅፋት የሚፈጥሩ ተግባሮችን የመመርመርና ተጠያቂነትን የማረጋገጥ ኃላፊነትም የመንግስት እንደሆነ ያስገነዘበው ኮሚሽኑ ዜጎች የመሰብሰብ መብቶቻቸውን ተግባራዊ እንዲያደርጉ የማመቻቸትና ተሳታፊዎች ጥበቃና ከለላ የመስጠት ግዴታም የመንግስት እንደሆነ አስታውቋል። መለስካቸው አምሃ ተጨማሪ አለው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባሰራጨው የጽሑፍ መግለጫ ባለፈው ወር መጨረሻ ሳምንትና በዚህ ወር መጀመሪያ ላይ በሶስት ተፎካካሪ ወይም ተቃዋሚ ፓርቲዎች ላይ የመብት ጥሰት እንደተፈጸመ ማረጋገጡን አስታውቋል። መግለጫው እናት ፓርቲና ባልደራስ ለእውነተኛ ዴሞክራሲ ፓርቲዎች የመሰብሰብ መብታቸው መከልከሉን እንዲሁም የጎጎት ለጉራጌ አንድነትና ፍትህ ፓርቲን ምስረታ ባስተባበሩ አባላቱ ላይ ደርሷል ስለተባለው እንግልትና እስራት ጉዳይ ሲከታተል መቆየቱን ገልጿል። ኮሚሽኑ የሚመለከታቸውን የመንግሥት አካላት ከማነጋገሩም በተጨማሪ ከተለያዩ ምንጮች ባሰባሰበው መረጃዎች መሠረት የተዘረዘሩት የመብት ጥሰቶች መፈጸማቸውን አረጋግጫለሁ ብሏል ባወጣው መግለጫ። ከመንግሥት አካላትም ሆነ ከሌሎች ምንጮች ኮሚሽኑ ያገኛቸው መረጃዎች ምን እንደሚጠቁሙም በኢሰመኮ የሲቪል የፖለቲካና ማህበራዊ ኢኮኖሚያዊ መብቶች ኮሚሽነር አብዲ ጅብሪል አብራርተዋል።
የሚመስለው አስተዳደራዊ ነው። ለምሳሌ የጋምቤላ ሆቴል ውስጥ ይደረጋል የተጠቀሰው የባልደራ ስብሰባ በሆቴሉ ምክንያት ነው። በግልጽ በዚህኛው የመንግስት አካል ነው ተብሎ አልተገለጸም እና ስለዚህ እንደዛም አይነት ቢሆን የማስከበር ግዴታ ነው ያለበት መንግስት ራሱ ማክበሩ ራሱ መደራጀት የመሰብሰብ እና ሀሳብን በነፃነት የመግለጽ እንዲሁም ህዝባዊ ጉዳዮች ውስጥ መሳተፍን በተመለከተ ነፃነት እና መብትን በተመለከተ ማክበር ነው የሚኖርበት። ራሱ መከልከል የለበትም። ስብሰባ የሚውል ሀሳብን መግለጽም መከልከል የለበትም። ቹም አካላት በተለይ ስብሰባ አዳራሾች የሚያከራዩትም ሆኑ የሚያዘጋጁት ፖለቲካል ፓርቲዎቹም ሆኑ ሌሎች መሰብሰብ ለሚፈልጉት መስፈርቶቹን የሚያሟሉት እነሱ የሚጠይቁትን ለሚያሟሉት ተደራሽ ማድረግ ይኖርባቸዋል። ያንን ካላደረጉ ደግሞ ተጠያቂነት ሊኖርባቸው ይገባል ማለት ነው።
ኮሚሽኑ በመግለጫው ላይ እንዳመለከተው እንዲህ ያሉ የመብት ጥሰቶች ሲፈጸሙ ይህ መጀመሪያ አይደለም። መግለጫው አክሎም የመሰብሰብ መብት ከመደራጀት መብት ጋር ከፍተኛ ቁርኝት አለው። የመደራጀት መብት የግለሰቦች ተግባብቶና ተደራጅቶ የጋራ ጥቅምን በጋራ የመግለጽ፣ የማራመድ፣ የማስከበርና የመከላከል ቁልፍ መሳሪያ ነው ሲል ያብራራል። መብቶቹ ዴሞክራሲያዊ ስርዓትን ለመገንባት ያላቸውን አስፈላጊነትም በመግለጫው ጎልቶ ታይቷል። ይህን ተግባራዊ ለማድረግ ታዲያ በአጥፊዎቹ ላይ ምን እርምጃ ይወሰድ? ኮሚሽነር አብዲ ይመልሳሉ።
እርምጃዎችን ስንል እንግዲህ የተለያዩ እርምጃዎች ናቸው። ሰብአዊ መብቶችና በተለያየ መንገድ ካየነው የሚጠበቁት ወንጀል ፍትህ ስርዓት አስተዳደር ነው። ለምሳሌ በግድያ የተጠረጠረ ሰው የመኖር መብትን ወንጀል በማድረግ ነው። እንደዚህ ለምሳሌ ስብሰባ መረበሽም ሆነ ከዛ ጋር የተያያዙት እንደዚህ ወንጀል ነው እና ያንን የፈጸሙ ሰዎችን ተጠያቂ ማድረግ ነው። ምርመራ ማድረግ ያስፈልጋል ማለት ነው። ከዛ አንጻር ሌሎችን በተመለከተ ደግሞ እንደዚህ መተዳደራዊ እርምጃ የምንላቸውም አሉ። ስብሰባ አዳራሽን የሚከለክሉ አካላት ካለ እንደዚሁ አስተዳደራዊ እርምጃም ሊወሰድባቸው ይገባል ብለን እናምናለን።
የተቃዋሚ ፓርቲዎች ስብሰባዎች ሲስተጓጎሉና መሪዎቻቸው ሲታሰሩ የአሁኑ የመጀመሪያ እንዳልሆነም የኮሚሽኑ መግለጫ ያመለክታል። እንደ ምሳሌም ቀደም ሲል የኦሮሞ ነጻነት ግንባርና የቁጫ ህዝብ ዴሞክራሲያዊ ፓርቲ የአመራር አባሎች የተጣለባቸውን ገደብና እስራት አስታውሷል። ህገወጥ ድርጊቶቹ በአስፈጻሚው የመንግስት አካል አባሎች በተደጋጋሚ የሚፈጸሙት ተጠያቂነት ስለሌለ ነው ሲሉ ተቃዋሚ የፖለቲካ ፓርቲዎችና ሌሎችም የህብረተሰቡ አካላት ይናገራሉ። ኮሚሽኑ በዚህ ረገድ ምን እርምጃ ይወስዳል ለሚለው ጥያቄም ኮሚሽነር አብዲ ጅብሪል ምላሽ ሰጥተዋል።
ክትትል አድርገ ነው እናሳውቃለን። አሁን ለምሳሌ ብዙን ጊዜ ነው ይሄኛው በዚህ ልዩ ጉዳይ ብቻም ሳይሆን ብዙ ጊዜ መርምረን የምርመራ ውጤቱን ስናሳውቅ እና ምክር ሀሳቦችን ስናቀርብ እነዛ ምክር ሀሳቦች ስለመፈጸማቸው ክትትል እናደርጋለን። ክትትል አድርገንም ሪፖርት እናደርጋለን። ይሄ የታወቀ ነው። ይህን ያህል ጊዜ ግን በዚህ ቀን አለን ማለት አልችልም። ግን ይሄ የምናደርገው የኛ የምንሄድበት ነው ማለት ነው። የምንሰጠው ብዙን ጊዜ ምክር ሀሳብ ስለመፈጸማቸው ስላለመፈጸማቸው ክትትል እናደርጋለን።
የኢትዮጵያ ብሔራዊ ምርጫ ቦርድም ከጥቂት ሳምንታት በፊት በጉዳዩ ላይ መግለጫ በሰጠበት ወቅት የመብት ጥሰቶቹ መፈጸማቸውን በመግለጽ ቦርዱ ሥራውን በሕግ መሠረት ለማከናወን እንቅፋት እንደፈጠረበት አስታውቋል። የወንጀል ድርጊቶቹንም መርምሮ ሕጋዊ ተጠያቂነት ያለባቸውን በመለየት ተጠያቂ እንዲያደርጋቸው ለፍትሕ ሚኒስቴር ደብዳቤ መጻፉን መግለጹ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። በአማራ ክልል ዋግምራ ዞን ስር የሚገኘው የአበርገሌ ወረዳ እስካሁን በህወሓት ቁጥጥር ስር መቆየቱን ሲገልጽ የቆየው የዞኑ አስተዳደር ወረዳዋ ከትላንት ጀምሮ በመከላከያ ቁጥጥር ስር መዋሏን አስታውቋል። ከሁለት ዓመት ከስድስት ወራት በኋላ ወደ ቀያቸው መመለሳቸውን የገለጹ አስተያየት ሰጪዎችም ቤተሰቦቻቸው ጋር መገናኘት በመቻላቸው ደስታ እንደተሰማቸው ተናግረዋል። በሌላ በኩል በዞኑ የሚገኘው የጻግብሽ ወረዳ አሁንም በህወሓት ኃይሎች ቁጥጥር ስር እንደሚገኝ የወረዳው የመንግስት ኮሚኒኬሽን ጽህፈት ቤት ገልጾ የተፈናቀሉ ዜጎችን ወደ ቀያቸው በመመለስ መንግስት ኃላፊነቱን እንዲወጣ ጠይቋል። ከዚህ ቀደም ስለ ጉዳዩ የጠየቅናቸው አንድ ስማቸው እንዳይጠቀስ ፈለጉ የትግራይ ኃይሎች አመራር የትግራይ ሰራዊት በአማራ ክልል አንድም አካባቢ የለም የሚል ምላሽ መስጠታቸው ይታወሳል። መስፍን አራጌ ተጨማሪ አለው።
ተዳዳሪ አለሙ ክፍሌ ተፈናቅለው የነበሩ የመንግስት አመራሮችና የአካባቢው ነዋሪዎች ከትላንት ጀምሮ ወደ ቀያቸው መመለስ መጀመራቸውን ተናግረዋል።
አብርገሌ እንግዲህ ትላንት የገባ ነው። በነበረው የፕሪቶሪያ ስምምነት እስካሁን አልደረሰንም እና ይሄ ነገር መስተካከል አለበት የሚሉ ብዙ ጩኸቶች ነበሩ። ትላንት ላይ በመከላከያ ሰራዊታችን በመግባቱ እኛም ከሁለት ዓመት ከግማሽ ከሆነ በኋላ ገብተናል።
አስተዳዳሪውንና ነዋሪዎቹን በስልክ ያነጋገርናቸው ሲሆን ዳዊት ተሰማ የተባሉ የአበርገሌ ወረዳ ዋና ከተማ ኒውራቅ ነዋሪ የተለዩቸውን እናታቸውን ከሁለት ዓመት ከስድስት ወር በኋላ በአካል በማግኘታቸው ደስታቸውን ሲገልጹ
2013 ሚያዝያ 20 ላይ ነው የወጣ ነው። የኔ አያቴ አሁን ለምሳሌ ሞታብኛለች። እናቴን አግኝቻለሁ በአካል ዛ ተመስገን ብየዋሉ። ያው አያቴ በሕክምና ምክንያት ነው የሞተችው። ቀባሪ ጠፍቶ በዝን ሴቶች ነው የቀበሩ። በቃ የሚቀብር ሰው ጠፍቶ ይሄ ነው ተብሎ የማይቆጠር በደል ነው የደረሰብን። ያው ተመስገን ብለናል። ፈጣሪ እናቶቻችን ጋር በሰላም አገናኝቶናል። በሕክምና ጥረት በምን በብዙ ሽማግሌ በህይወት አላገኘንም። አባቱ ይሞታል፣ እናቱ ይሞታቻለች። በህክምና ጥረት ነው የሞቱ። ለእኔ ሁሉ በወላዶች አሁን ከሶስት ቀን በፊት እዚህ ሳቃ የሚባል አካባቢ አለ ከብርግሌ ወጣ ብሎ 7 ኪሎ ሜትር ሰኞ ዕለት መንግስት ላልተቆጣጠረ በወሊድ ምክንያት አንዲት እናት ሞተች። በሰብ ነን
ሰቆጣ መጠለያ ጣቢያ ሆነው ወደ ቀያቸው የሚመለሱበትን ጊዜ እየተጠባበቁ መሆናቸውን የተናገሩ አቦነ ህበር ከፋች የተባሉ አስተያየት ሰጪ በበኩላቸው አብዛኛው ተፈናቃይ አሁንም በመጠለያ ጣቢያዎች ውስጥ ቢሆንም አካባቢው ከሁለት ዓመት ከስድስት ወር በኋላ ነጻ በመውጣቱ ደስተኛ ሆኗል ብለዋል።
መጨረሻውን የምናየው ቢሆንም አብረን ለጊዜው ግን በጣም ትልቅ ደስታ ነው። በቃ የሆነ አዲስ ሀገር እንደገባ አዲስ ቦታ እንደተያዘ አዲስ ሰው እንደተገኘ ነው በቃ የሚቆጠረው። ምን ተስፋ የተቆረጠበት ሁኔታ ነበረ። ባልታሰበ ሰዓት ነው እንዲሁ አሁን መከላከያ ገብቶ ይህን ነገር ሲያደርግ ያለ ተኩስ ያለ ምንም ሰው ሞት ደግሞ በተለየ ነገር ያማረ ያደርገዋል።
በተለይ በመፈናቀል ምክንያት ኢኮኖሚያዊና ስነ ልቦናዊ ጫና ለደረሰበት የህብረተሰብ ክፍል የአካባቢው ነጻ መሆን ትርጉም አለው ይላሉ አስተያየት ሰጪ።
ኢትዮጵያ ባለችበት ነባራዊ ሀቅ ከራስ ቤቱ ነ ያለ ክራይ በራስ ባለ ንብረት መስተዳደር ተፈናቅሎ ከትምህርት ቤት ከመኖር አንጻር ሊነጣጠር የሚችል ነገር አይደለም። አስበው ከቤት ስትኖር እና ውጭ ላይ ስትኖር ምን ልዩነት እንዳለው። አንድ ዕቃ ዛሬ ስንት ነው? አንድ ኪሎ እህል ስንት ነው የሚሸጠው? ከቤት ስትኖር ምን አይገናኝም እኮ። ሌላ ህይወት እንደጀመርክ ነው የምታስበው እኮ። አሁን
ቤተሰቦትን ከሁለት አመት ከስድስት ወር ያላነሰ ተለያይተዋል እና በድምፅ የመስማት ወይም ደግሞ ከዚያ በኩል መልእክት የማግኘት እድል አጋጥሞታል?
ጥሩ ነው። አሁን እኔ መረጃ በራሴ ማግኝቻለሁ። የሁሉ ሰዎች አሉ። ደስ ይላል። ሰላም ነው። አሁን ዛሬና ትናንት የተሰማነ ስሜት ከ2013 ከሐምሌ 6 ወዲህ የተለየ ነው።
ዋና አስተዳዳሪው አቶ አለሙ በበኩላቸው በወረዳ ውስጥ በተለይም በከተማዋ ኒውራቅ የደረሰው ሰብአዊና ቁሳዊ ጉዳት የከፋ መሆኑን አመልክተዋል።
አብዛኛው በሚባል ደረጃ ሰው ደስተኛ ነው። ትናንት አንዳንድ ቦታዎችን ዞር ብለን ስናይ በሚያሳዝን ሁኔታ የሚበላ የሚጠጣ የሌላቸው ሰዎች አግኝተናል። የመድኃኒት የምን ችግር ኑሯቸውም የተቸገሩ ሰዎችን ማየት ችለናል ትናንት እና እነዚህን ተመልክተን ዛሬ ላይ መድኃኒት እየጫን ነው ያለ ነው። ተቋማት በጣም ፈርሰዋል። የተማሪ ወንበር የለም፣ መስኮት የለም። አጠቃላይ የመንግስት ተቋማት ሙሉ በሙሉ የወደሙ ናቸው ማለት ይቻላል። እየቆየን በቪዲዮ በፒክቸርም ማሳየት ስለሚቻል ብዙዎቹ ተቋማት ማለት በሚቻል ደረጃ ሙሉ በሙሉ ከአገልግሎት ውጭ ናቸው። ከአገልግሎት ውጭ ብቻ ሳይሆን ብዙ ግብዓት የሚያስፈልጋቸው በጣም የተቸገሩ ህዝቦችን ነው ያገኘው።
መንግስታዊ መዋቅሩ ስራ ለማስጀመር የቅድመ ዝግጅት ተግባራትን እያከናወነ መሆኑን ዋና አስተዳዳሪው አረጋግጠዋል።
መንግስታዊ መዋቅሩ አሁን በከፊል አመራሩ ገብቷል፣ ሚሊሻችን ገብቷል፣ ፖሊስ ገብቷል። አጠቃላይ በየቢሮው ስራ ለመጀመር የቅድመ ቀረጻ ስራዎች እየተሰሩ ነው ያሉት። ምክንያቱም ተቋማት በጣም ፈርሶ ስለነበሩ አጠቃላይ ለተቋማቱ የሚያስፈልገውን ንብረት አጀስት እያደረግን ነው ያለ ነው። እሱን መሰረት በማድረግ አመራሩ ገብቷል። እኔም እዛው ነው ያለሁት። ከነገ ጀምሮ ደግሞ መንግስት ሰራተኛው በየመዋቅሩ እናስገባለን ብለን አስበናል።
የተፈናቀለውንም ህዝብ ወደ ቀዬው ለመመለስ ከመንግስትና መንግስታዊ ካልሆኑ ድርጅቶች ጋር በትብብር እየተሰራ መሆኑን ነው ያመለከቱት።
37000 ነው ተሰቆጣ ተፈናቅለው ተጠሎ የሚኖረው ህዝብ። እነሱን ለመመለስ ኤንጂኦዎች ሙሉ በሙሉ እንደሚመለሱ ትራንስፖርቱን አጠቃላይ አንዳንድ አገልግሎቶችንም ጨምሮ እንደሚያደርሱልን ቃል ገብተውልናል። ከነገ ጀምሮ የትራንስፖርቴሽን ስራው ይሰራል ብለን እንጠብቃለን። ሰው ወደ ቀዬው ገብቶ የሚሰራውን እንዲሰራ፣ በግብርና የሚተዳደረውም እርሻው እንዲጨምር የማድረግ ስራ በአፋጣኝ እንሰራለን የሚል ስሜት ነው ያለን በእኛ በኩል።
አካባቢው የህወሓት ኃይሎች ለረጅም ጊዜ ተቆጣጥረውት የቆዩበትና የጦርነት ቀጠና ከመሆኑ አንጻር ሙሉ በሙሉ ከጸጥታ ስጋት ነጻ ለመሆኑን በማውሳት ስጋታቸውን የገለጹ አስተያየት ሰጪዎች አልጠፉም። ዋና አስተዳዳሪው ስለዚህ ጉዳይ ሲመልሱም
በህወሓት በኩል ያለው ጀነራሎች የበላይ አካሎች አብርገሌ ከመግባታችን በፊት ትልቅ ውይይት ተደርጎ ትልቅ ስምምነት ነው የተደረገው። ሰው መተናኮስ እና ሌሎች ተኩሶች መነሳት የለባቸውም። ችግሮች ካሉም የጋራ ችግሮች ናቸው፣ በጋራ መፍታት መቻል አለብን በሚል የበላይ አካል ተግባብቷል። በእኛ በኩል የአዴን ሰራዊት የሚባል አለ፣ የአገው ዲሞክራሲ ንቅናቄ የሚባል አለ። እሱ ኃይል ትናንት በከፊሉ አንዳንድ ቄሶች እና አመራሮች ነበሩ እዛ። እነሱን አግኝተን ተወያይተን ሰላም ነው መሆን ያለበት። የተለያዩ ጥያቄዎችም ካሉ የራሱን ሀሳብ በማንሳት መጠየቅ መናገር ይቻላል። መሳሪያ ያለው አካልም ካለ የተለያዩ የፖለቲካ ችግሮች ያለበትም ሰው ካለ ፖለቲካው እንደተጠበቀ ሆኖ ለህዝቡ ሲባል ግን በሰላም መጥቶ መውጣት መቻል አለበት በሚል ካገኛናቸው የአገው ሸንጎ ጋር ተወያይተናል። አሁን ዋና ከተማው ጋር ገብተናል። አሁን ህወሓት በእኛ ቀበሌ የያዘው ቦታ የለም ማለት እችላለሁ። መረጃዎችን እያጣራና ያለ ነው።
የህወሓት ኃይሎች ተቆጣጥሯቸው ከነበሩባቸው 14 ቀበሌዎች ሙሉ በሙሉ መውጣታቸውን ኃላፊው ገልጸዋል። በሌላ በኩል ከዚህ ቀደም በጉዳዩ ላይ ምላሽ ለማግኘት መቀሌ የሚገኘው ዘጋቢያችን የትግራይ ክልል የተለያዩ የቢሮ ኃላፊዎችን አነጋግሮ የነበረ ሲሆን አብዛኞቹ ስለ ጉዳዩ የምናውቀው ነገር የለም የሚል ምላሽ ሰጥተው ጉዳዩ የሚመለከተው የትግራይ ኃይሎችን ነው ብለዋል። አንድ ስማቸው እንዳይጠቀስ የፈለጉ የትግራይ ኃይሎች አመራር የትግራይ ሰራዊት በአማራ ክልል አንድም አካባቢ የለም ብለው ነበር። ሆኖም በተጠቀሱት የዋግምራ አካባቢዎች ግን ሌሎች ታጣቂዎች ሊኖሩ ይችላሉ ሲሉ ተናግረዋል። በሌላ በኩል በዞኑ የጻ ግብዥ ወረዳ አሁንም በህወሓት ታጣቂዎች ስር እንደሚገኝ የወረዳው መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ጌታወይ ሹሜ ተናግረዋል።
የአብርግሌ ወረዳ መከላከያ ሰራዊት ገብቶ ተገዳድሮ አመራሮችን ገብቶ ተፈናቃይ ማህበረሰቡንም ጭምር ወደ ለመመለስ ቅድመ ዝግጅት ስራዎችን አጠናቀል ጨርሰዋል። መከላከያም ገብቷል። የጻ ግብዥ ወረዳ ግን ገና ተስፋዎች አሉ። መቼ እንደምንገባ አይታወቅም። ማህበረሰቡም እዚህ ያለው ተፈናቃዩም ምንም አይነት ነገር የለም ከተስፋዎች ማለት ነው።
ከወር በፊት የአሜሪካ ድምጽ ከ25-30 ሺህ የሚጠጉ የጻ ግብዥ ወረዳ ተፈናቃዮች በሰቆጣና አካባቢው መጠለያ ጣቢያዎች መስፈራቸውን ቢዘግብም ኃላፊው ቁጥሩ በሳምንታት ጊዜ ውስጥ እስከ 10 ሺህ ጨምሯል ብለዋል።
በጣም ችግሩ ስለባሰ በመድኃኒት እጥረቱም እዛ አካባቢ ደግሞ በጣም ስርዓት አልበኝነት ስላለ በሚችሉት አጋጣሚ መጥተው ወደ ከ35 ሺህ በላይ አዲስ 5 ሺህ አካባቢ በላይ ደግሞ ተፈላጋዮች ተጨምሮ ነው ያለ።
እነዚህ ሰዎች አሁን ያሉት በምን ሁኔታ ነው?
ማይቡሊት የሚባል መጠለያ አለ። ከዛ መጥተው ወድቀው ነው ያሉት። ምንም የሚሰጥ ድጋፍ የለም።
በሰሜኑ ጦርነት ምክንያት ተፈናቅለው በመጠለያ ጣቢያዎች ውስጥ የሚገኙ የህብረተሰብ ክፍሎች በቂ ድጋፍ እንደማይደረግላቸው በማውሳት ወደ አካባቢያቸው እንዲመለሱ ደጋግመው ጥያቄ ሲያቀርቡ መቆየታቸው ይታወሳል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ።
ወደ ተከታዩ ዘገባ ስናልፍ ደግሞ የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ወይም ኦቻ በኦሮሚያ ክልል በአምስት ዞኖች የኮሌራ በሽታ ወረርሽኝ መከሰቱን አስታወቀ። ኦቻ ሰሞኑን ባወጣው መግለጫ በክልሉ ምስራቅ ባሌ፣ ጉጂ እና ቦረና ዞኖች 50 ሰዎች በወረርሽኙ መሞታቸውን ጠቅሷል። በኢትዮጵያ 3.3 ሚሊዮን ዜጎች በኮሌራ በሽታ ወረርሽኝ ስጋት ውስጥ መሆናቸውን የጠቀሰው ኦቻ በመዛመት ላይ ለሚገኘው ወረርሽኝ አፋጣኝ ምላሽ ለመስጠት አስቸኳይ ድጋፍ ጠይቋል። የኦሮሚያ ክልል ጤና ቢሮ በበኩሉ የኮሌራ በሽታ በአምስት ዞኖች በወረርሽኝ ደረጃ መከሰቱን አረጋግጧል። የጉጂና የምስራቅ ባሌ ወረዳ ነዋሪዎች በሽታው በፍጥነት በመስፋፋት ላይ እንዳለ ገልጸው አፋጣኝ የሕክምና አገልግሎት እንዲመቻችላቸው ጠይቀዋል። ፀሐይ ዳምጠው ዝርዝር አላት።
የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ መጋቢት 23 ቀን 2023 ባወጣው ሪፖርት ነው በኦሮሚያ ክልል በሚገኙ 5 ዞኖች የኮሌራ በሽታ ወረርሽኝ መከሰቱን ያስታወቀው ኦቻ በኦሮሚያ ክልል በምስራቅ ባሌ፣ ጉጂና ቦረና ዞኖች የተስፋፋው የኮሌራ ወረርሽኝ ሪፖርት እስካወጣበት ጊዜ ድረስ በአጠቃላይ 2276 የኮሌራ ተጠቂዎች ሲመዘገቡ የ50 ሰዎች ህይወት ማለፉን ጠቅሷል። የኦሮሚያ ክልል ጤና ቢሮ ምክትል ኃላፊና የህብረተሰብ ጤና ስጋት አመራርና ላብራቶሪ ዘርፍ አስተባባሪ ዶክተር ተስፋዬ ከበበው ወረርሽኙ እየተስፋፋባቸው ያሉ ዞኖች ቆላማና በድርቅ የተጎዱ አካባቢዎች ናቸው ብለዋል።
ወዲኖት ሸንከሰት ልኩም ይኩንጅራ ባለባ ባሌ አርሲሊጣ ጉጂ ኤፊ ቦረና ወዲኖት ሸንከነከሳ
በሽታው ተከስቷል። ባሌ፣ ምስራቅ ባሌ፣ ጉጂ፣ ቦረናና ምዕራብ አርሲ ውስጥ ነው ወረርሽኙ የተከሰተው። ከ5 ዞኖች 2 ዞኖች ወረርሽኙን የመቆጣጠር ሁኔታ እያሳዩ ነው። ነገር ግን 2 ዞኖች ማለትም ቦረናና ጉጂ ውስጥ የሚያዙ ሰዎች ቁጥር እየጨመረ መጥቷል።
በምስራቅ ባሌ ቆላማ ወረዳዎች ውስጥ ሰሞኑን መዝነብ የጀመረውን ዝናብ ተከትሎ በሽታው በፍጥነት እየተስፋፋ እንደሚገኝ የአካባቢ ነዋሪዎች ተናግረዋል። አቶ አልይ አህመድ ለአሜሪካ ድምጽ የገለጹትም ይህንኑ ነው።
ቆላማው አካባቢ ያሉት ወረዳዎች በሙሉ በኮሌራ የተበከሉ ናቸው። ዳዊ ሰረር፣ ዳዊ ጋቸን፣ ራይቱ ግኒር እንዲሁም ለገይአ አደሌ ሀራ የሚባል ቦታ አሁን የጠቀስኳቸው ቦታዎች ላይ በሽታው በስፋት ታይቷል። በመንግስት በኩል ሕክምና የተሰጠ ነው። ነገር ግን ከህዝብ ብዛት ጋር አይመጣጠንም። በበሽታው የተያዙ ሰዎችን ለይቶ ማቆያ ውስጥ እያደረጉ ነው። አሁንም ሕክምናው መጠናከር አለበት። ይቀራል።
ኦቻ ባወጣው ሪፖርት መሰረት ከጥር 2023 መጨረሻ ጀምሮ በኦሮሚያና በሶማሌ ክልሎች የኮሌራ በሽታ ወረርሽኝ በእጥፍ ጨምሯል። በኦሮሚያ ክልል በባሌ፣ ጉጂና ምዕራብ አርሲ ዞኖች የሚገኙ 66 ቀበሌዎች፣ በሶማሌ ክልል ደግሞ በሊበን ዞን 2 ወረዳዎች በድምሩ 1055 የተጠቁ ሰዎች ሪፖርት ተደርጓል። በሀገር አቀፍ ደረጃ የኮሌራ በሽታ በ22 ወረዳዎች የሚገኙ 177 ቀበሌዎች መሰራጨቱንና ከነዚህ ውስጥ 18ቱ በኦሮሚያ ክልል የሚገኙ እንደሆኑ ኦቻ ከህብረተሰብ ጤና ኢንስቲትዩት አገኘሁት ያለውን መረጃ ጠቅሷል። የኦሮሚያ ጤና ቢሮ በኩሉ ከነሐሴ 27 ቀን 2022 ጀምሮ በባሌ ቆላማ አካባቢ ሀረና ቡሉቅ ወረዳ የተከሰተ ወረርሽኙ እየተስፋፋ በአሁኑ ወቅት በ5 ዞኖች ውስጥ መዳረሱን ገልጸዋል። በበሽታው የ50 ሰዎች ህይወት ማለፉንና ከ2000 በላይ ሰዎች በበሽታው ለህመም መዳረጋቸውም ተገልጿል። ስርጭቱ እንዳይስፋፋ የክልሉ ጤና ቢሮ እየሰራ ነው ብለዋል የዘርፉ አስተባባሪ ዶክተር ተስፋይም።
ኩባን ከባቢ ሞ ጅራቴ ናመሰነ ብረገቡን ፊ ገባሱዳ ዳንስኔ አኬ ገባፈሜቶ ጅሩ ከነት ኤኙ ፋንት ከናንቱ ከሜ ማሌ ረኮንሳ
በበሽታ የተያዘ ሰው ካለ መለየት ነው። ከተለዩ በኋላ ሰውየው ጋር መድረስና እዛ አካባቢ ያለውን ሁኔታ ሪፖርት ማድረግ ነው። ከዛም አካባቢው ላይ ያለውን ንክኪ መለየትና አስፈላጊውን ህክምና መስጠት ይጀምራል። ነገር ግን በበሽታው የተጠቃ ሰው ሲገኝ ለይቶ የማስቀመጥ ስራ ይከናወናል። አሁንም በሽታውን ለመግታት አስፈላጊው ስራ እየተሰራ ነው።
የጉጂ ዞን ነዋሪ መሆናቸውን ጠቀሱ ስማቸው እንዳይገለጽ ያሳሰቡ ግለሰብ በዞኑ ከ100 በላይ ሰዎች በበሽታው መያዛቸውን ተናግረዋል።
አና ግርጃ፣ አና ዋደራ፣ አና አርቃሎስ፣ ደርቤ ደርቤ
ግርጃ ወረዳ አዶላ ሬዲዮ ውስጥ በሽታው ተከስቷል። አሁን ዋደራ ወረዳ ውስጥ ከ100 በላይ ሰዎች በበሽታው ተጠቅተዋል። እናም ከፍተኛ ችግር እያስከተለ ነው። ህመሙ የበረታባቸው ሰዎችም ህይወታቸውን እያጡ ነው። በተለይ ዋደራ ወረዳ አሁንም ከፍተኛ ስጋት ውስጥ ነው ያለው። እየተሰጠ ያለው ህክምና በቂ አይደለም። በዘመቻ መልክ ህብረተሰቡ ዘንድ መድረሱ ግዴታ ነው።
ኮሌራ ተላላፊ መሆኑን ያስገነዘቡት ዶክተር ተስፋዬ ህብረተሰቡ አስፈላጊውን ጥንቃቄ በማድረግ ከገዳዩ በሽታ ራሱንና ቤተሰቡን እንዲከላከል ጥሪ አቅርበዋል። በኢትዮጵያ 3.3 ሚሊዮን ዜጎች በኮሌራ በሽታ ወረርሽኝ ስጋት ውስጥ እንደሚገኙ የጠቀሰው ኦቻ ለተከሰተው ወረርሽኝ አፋጣኝ ምላሽ ለመስጠት ይቻል ዘንድ አስቸኳይ ድጋፍ ጠይቀዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው እየተከታተላችሁት ያላችሁት። በተከታይ ዘገባ ከሀገር ውስጥ ወጣ ወዳሉ ዜናዎች ስናልፍ በቅድሚያ ወደ ደቡብ አፍሪካ እናቀናለን። የፊታችን ነሐሴ በደቡብ አፍሪካ ሊካሄድ በታቀደው በቀጠናው የሚገኙ የሀገራት ስብሰባ ላይ እንዲገኙ ቀደም ሲል ለፕሬዚዳንት ፑቲን ግብዣ ቀርቦላቸዋል። የሄግ ዓለም አቀፍ የወንጀል ችሎት በፕሬዚዳንት ቭላዲሚር ፑቲን ላይ የእስር ማዘዣ መውጣቱን ተከትሎ ደቡብ አፍሪካ ከችሎቱ ጋር የምትተባበርበትን አማራጭ ማጤን ይዛለች። ፑቲን የተሳትፎ ጥሪውን የሚቀበሉ ከሆነ የእስር ማዘዣውን የማስፈጸም የአባልነት ግዴታ ያለባት ደቡብ አፍሪካ ምን ማድረግ እንዳለባት ማውረድ ይዛለች። ኬት ባተሌት ከጆሃንስበርግ ያጠናከረችውን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
ሄግ የሚገኘው የጦር ወንጀል ችሎት በእንግሊዝኛው ምህጻረ ቃል ICC በአውሮፓውያኑ የቀን አቆጣጠር ስሌት በያዝነው መጋቢት ወር መጀመሪያ ላይ ነው የዩክሬንን ህጻናት ከሀገር አስወጥቶ ወደ ሩሲያ ከመውሰድ እርምጃ ጋር በተያያዘ የጦር ወንጀል ፈጽመዋል ሲል በሩሲያው መሪ ላይ የእስር ማዘዣ ያወጣው። ደቡብ አፍሪካ የሮም ስምምነት በመባል የሚታወቀውና አገሮች የፍርድ ቤቱን ዓለም አቀፍ የእስር ማዘዣ ተፈጻሚ እንዲያደርጉ የሚያስገድደው የችሎቱ ደንብ ፈራሚ ነች። ይሁንና ፕሪቶሪያ በሌላ በኩል ደግሞ ከሞስኮ የቅርብ ሸሪኮች አንዷ ናት። በመሆኑም እንደ አውሮፓውያን የዘመን አቆጣጠር በ2022 ዓ.ም ሩሲያ በዩክሬን የፈጸመችውን ወረራ ከመተቸት መቆጠብም አልፋ በያዝነው የአውሮፓውያኑ 2023 መጀመሪያ ላይ ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር የሁለትዮሽ ውይይት ማድረግና ብሎም በየካቲት ወር በጋራ ለሚያደርጉት የጦር ልምምድ የሩሲያን የጦር መርከቦች እስከ ማስተናገድ ሄዳለች። የደቡብ አፍሪካ የዓለም አቀፍ ግንኙነቶች ሚኒስትር ናሌዲ ፓንዶር ሳውዝ አፍሪካ ኤፍኤም ከተባለ የሀገር ውስጥ ሬዲዮ ጣቢያ ጋር ባደረጉ ቃለ ምልልስ መንግስታቸው ጉዳዩን አስመልክቶ ነገሮችን ያገናዘበ አዲስ የህግ አስተያየት ወይም ግምገማ እየተጠባበቀ መሆኑን ገልጠው ያሉትን አማራጮች በሙሉም እንደሚመዝኑ ተናግረዋል።
It is a difficult situation, but you know, I think the cabinet needs to...
ይህ አዳጋች ሁኔታ ነው። ሆኖም እንደምትረዱት ካቢኔው በዚህ ጉዳይ ላይ መወያየት አለበት ብዬ አስባለሁ። ከዚያም አንዴ አስተያየቶችን ከተቀበልኩ በኋላ ወደ ካቢኔ ወስደዋለሁ። በዚያም መሰረት የምንወስደው እርምጃ በመንግስቱ አጠቃላይ እይታ የሚመራ ይሆናል።
ይሁን እንጂ ሚኒስትሯ ብሪክስ በመባል የሚታወቀውና የጎለበተ የመጣ የመጣኔ ሀብት ባለቤት የሆኑ አምስት ሀገራት ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ ላሉበት ቡድን የመሪዎች ጉባኤ ለፑቲን የተላከው ግብዣ የመሰረዙን ዕጣ አጣጥለውታል። አገራቸው የፊታችን ነሐሴ ወር ላይ የሚካሄደውን የህብረቱን መሪዎች ጉባኤ አስተናጋጅ ናት። በሌላ በኩል ፑቲን በጉባኤው በአካል ይገኙ እንደሆን ሞስኮ እስካሁን አላረጋገጠችም። ፓንዶር አክለውም መሪዎች በዓለም አቀፍ ህግ ጥሰት ተጠያቂ ሆነው በሚገኙበት ወቅት እርሳቸው ሁሉን በእኩል የማየት አቀራረብ ባሉት አሰራር መጓደልና አንዳንዶች ላይ የተለየ ትኩረት ያደርጋል ሲሉ ICCን ተችተዋል። ዳረን በርግማን በደቡብ አፍሪካ ፓርላማ የዋናው ተቃዋሚ ፓርቲ ዲሞክራሲያዊ ህብረት ተወካይና ለመንግስቱ ካቢኔ እንደ ጥላ ሆኖ የአገሪቱ መንግስት በሚወስዳቸው ውሳኔዎች ላይ ትችት የሚያቀርበው የተቃዋሚዎች ስብስብ ዓለም አቀፍ ግንኙነቶች ተከታታይ ናቸው። መንግስት በICC አባል አገርነት የፈረመውን ዓለም አቀፍ ስምምነት ማክበር አለበት ባይ ናቸው።
The Democratic Alliance believes that the cabinet should not be extending the invitation.
ተቃዋሚው የዲሞክራሲያዊ ህብረት ካቢኔው ፕሬዝዳንት ፑቲንን የመጋበዙን ሐሳብ እንዲተውና ግብዣው መሰረዝ አለበት ብሎ ያምናል። ያን ካላደረጉ ግን የእስር ማዘዣውን በፕሬዝዳንት ፑቲን ላይ ተፈጻሚ ለማድረግ ዝግጁ መሆን አለባቸው።
ስቲቨን ግሩድስ በደቡብ አፍሪካው የዓለም አቀፍ ጉዳይ ጥናት ተቋም የሩሲያ ጉዳይ አዋቂ ናቸው። ለአሜሪካ ድምጽ በሰጡት አስተያየት የደቡብ አፍሪካ መንግስት ሊወስዳቸው የሚችላቸው በርካታ መንገዶች አሉ ይላሉ። ከችሎቱ አባልነት ጨርሶ ከመውጣት ይልቅ የአምስቱን አገራት ጉባኤ እንደታቀደው በአካል በማድረግ ፋንታ በርቀት በኢንተርኔት አማካኝነት በማካሄድ ትዕዛዙ የፈጠረውን ጫና ማስቀረት ይቻላል። አለያም ደግሞ ምናልባትም ከሁሉም አማራጮች ሊሆን የሚችለው ፑቲን በስልጣን ላይ ያሉ የሀገር መሪ እንደመሆናቸው ያለመከሰስ ከለላ የሚያሰጥ አንዳች ዲፕሎማሲያዊ ዘዴ መሞከር ይችላል ሲሉ የደቡብ አፍሪካ መንግስት ሊወስድ ይችላል ያሏቸውን መንገዶች ዘርዝረዋል።
We've seen this dilemma before. In 2015, Omar al-Bashir of Sudan came to South Africa.
ይህን መሰሉን ለውሳኔ አዳጋች የሆነ ነገር ካሁን ቀደምም አይተናል። እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ.ም የሱዳኑ ኦማር አልበሽር ለአፍሪካ ህብረት የመሪዎች ጉባኤ ወደ ደቡብ አፍሪካ በመጡበት ደቡብ አፍሪካን እስሩን እንድታስፈጽም ታዛ ነበር። የአገሬው ፍርድ ቤትም ያወጣው ትዕዛዝ ነበር። ይሁን እንጂ ችላ ተባለና ተዛዙም እንቢ እንዳሉ ከጦር ካምፑ እንዲያመልጡ ተደረገ።
የደቡብ አፍሪካ መንግስት የዓለም አቀፍ ግንኙነቶችና ትብብር ሚኒስቴር ቃል አቀባይ ሉንጋ ንኬንግሌሌ ለአሜሪካ ድምጽ እንደተናገሩት ካቢኔው በያዝነው ሳምንት በ2023
በጉዳዩ ላይ ይመክራል።
በተከታዩ ዘገባ ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የዩናይትድ ስቴትስ ዲሞክራሲን በዓለም አቀፍ ደረጃ የሚያስፋፉ ፕሮግራሞችን ለማበረታታት አዲስ የገንዘብ ድጋፍ እንደምታደርግ አስታውቃለች። የዩክሬን ፕሬዝዳንትም ረቡዕ ዕለት በዋሽንግተን የሚካሄደው የዲሞክራሲ ጉባኤ ላይ በርቀት በድህረ ገጽ አማካኝነት ተገኝተው ገለጻ አድርገዋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኢግሊሲያስ ያደረሰችን ተከታዩ ነው። በዩናይትድ ስቴትስ ዋሽንግተን እየተካሄደ ባለው የዲሞክራሲ ጉባኤ ሁለተኛ ቀን ስብሰባ ላይ የተገኙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የዲሞክራሲ እሴቶች፣ የህግ የበላይነትና የሰብአዊ መብቶች መከበር በዓለም ዙሪያ ጥቃት እየደረሰባቸው መሆኑን ገልጸው አስጠንቅቀዋል።
The walls are closing in on civic spaces. Constitutional rights
ሰዎች በነጻነት እንዲደራጁ እንዲሳተፉና እንዲወያዩ የሚያስችሉ መድረኮች እየጠበቡ ህገ መንግስታዊ መብቶች እየተገደቡና የዜጎች ነጻነት እየተሸረሸረ ነው። ሐሳብን በነጻነት የመግለጽ መብት በፍጥነት እየወደቀ ነው።
ጉተሬሽ ሀገሮች በድጋሚ መተማመን እንዲገነቡና አለመመጣጠንን እንዲቀርፉ ጥሪ ባቀረቡበት ወቅት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ደግሞ ዲሞክራሲን የሚያስፋፉ በርካታ ፕሮግራሞችን እንደሚደግፉ አስታውቀዋል።
We plan to add another $690 million for new funding for the presidential initiative over the next
በሚከተሉት 2 አመታት ፕሬዝዳንታዊ ተነሳሽነቱ ላይ ሌላ ተጨማሪ $690 million የመጨመር እቅድ አለን። በ3 አመታት ጊዜ ውስጥ ደግሞ በአለም ዙሪያ ዲሞክራሲን ለማስፋፋት ለምናደርገው ጥረት $9.5 million ለመመደብ የኔ አስተዳደር ከምክር ቤቱ ጋር አብሮ ለመስራት አስቧል።
ፕሬዝዳንቱ አክለው ዲሞክራሲያዊ አስተዳደርን ለሚያራምድ ቴክኖሎጂ ልዩ ትኩረት እንደሚሰጥ ገልጸዋል።
Early this week I signed an executive order here in the United States.
በዚህ ሳምንት መጀመሪያ እዚህ ዩናይትድ ስቴትስ ውስጥ መንግስት አሜሪካ ውስጥ ጨምሮ በመላው ዓለም የሚገኙ ተቃዋሚዎችን፣ የመብት አቀንቃኞችና ጋዜጠኞችን ኢላማ ለማድረግ ጥቅም ላይ ሲውል የነበረው ገበያ ላይ የዋለ የስለላ መሳሪያ መጠቀምን የሚከለክል ትዕዛዝ ፈርሜያለሁ።
ሮብለት የዩክሬን መከላከያ ሚኒስትር ወታደሮቻቸው ጀርመን ያቀረበቻቸውን የትጥቅ መኪናዎች ለሙከራ ሲነዱ የሚያሳይ ምስል አውጥቶ ነበር። በዋሽንግተን እየተደረገ ባለው ጉባኤ ላይ ደግሞ በድህረ ገጽ አማካኝነት የተገኙት የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ የሩሲያን ወረራ በመቃወም ሀገራቸውን መደገፉ ለምን ወሳኝ እንደሆነ ዓለምን አስታውሰዋል።
Russia has been at war with all of you for a long time.
ሩሲያ ከዓለም ዲሞክራሲያዊ ሀገሮች ጋር ከሁላችሁም ጋር ለረጅም ጊዜ ጦርነት ውስጥ ቆይታለች። በአሰተኛ መረጃ፣ በምርጫ ጣልቃ ገብነት፣ በስለላ፣ በሙስና፣ በሳይበር ወንጀሎች ትዋጋለች።
ዘለንስኪ አክለው በዚህ ዓመት የዩክሬንን ድል ያረጋግጥ የሚችል ተጨማሪ የጦር መሳሪያ ድጋፍ እንዲደረግላቸውም ጠይቀዋል። ይህ በእንዲህ እንዳለ በሞስኮ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከኢራኑ አቻቸው ሁሴን አሚር አብዱላሂን ጋር ተገናኝተው በተሃራን የሽምግልና ጥረቶች ዙሪያ ተወያይተዋል።
ኡክራይን ሮ ሞረደ ባሰ ተባዶለ ነዘር ቀራር ደዲም
ስለ ዩክሬን ተወያይተናል። ውጊያውን የሚያስቆም ማንኛውንም ተነሳሽነት እንደግፋለን።
ሮብለት በዩክሬን የሚገኘውን ዛፖሮዥያ የተሰኘውን የኒውክሌር ኃይል ማመንጫ ጣቢያ የጎበኙት የዓለም አቀፉ የአቶሚክ ኃይል ኤጀንሲ ኃላፊ ራፋኤል ማሪያኖ ግሮሲም እንዲሁ ኪየቭ እና ሞስኮ ውይይታቸውን እንዲያፋጥኑ አሳስበዋል። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል የኢትዮሳት ቨርቹዋል ቻናል ኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ወደ ተከታዩ ዝግጅት ከማለፋችን በፊት የአሜሪካ ድምጽ መገኛ መንገዶቻችንን እናስተዋውቃችሁ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ተመልሰናል። ዝግጅታችን ይቀጥላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሮ ቀኖናና አስተዳደራዊ መዋቅር በመጣስ የኤጲስቆጶሳት ሹመት ሰጥተዋል በሚል በቅዱስ ሲኖዶስ ቃለ ውግዘት ተላልፎባቸው የነበሩ ሊቃነ ጳጳሳትና መነኮሳት ዛሬ በተካሄደው የቅዱስ ሲኖዶሱ ጉባኤ ውግዘቱ እንደተነሳላቸው ቤተ ክርስቲያኗ አስታውቃለች። ለአሜሪካ ድምጽ መረጃውን የሰጠው የቤተ ክርስቲያኗ የሕዝብ ግንኙነት መምሪያ እንደገለጸው ሕገወጥ ሹመቱን የሰጡት ሶስቱ ሊቃነ ጳጳሳት እንዲሁም በእነርሱ ተሹመው የነበሩት መነኮሳት የታገደባቸው ደሞዝና ጥቅማጥቅም ተሰልቶ ይሰጣቸዋል። ሹመቱን በመቃወም ተፈጥሮ በነበረው ችግር ያጋጠመውን የህይወት መጥፋት፣ አካል ጉዳት፣ እስራት፣ የመብቶች ጥሰትና ንብረት ውድመት በተመለከተም ቤተ ክርስቲያን ጉዳዩን በህግ እንደያዘችው ታውቋል። መስፍን አራጌ ዝርዝር አለው።
ጉዳዩን በሰላማዊ መንገድ ለመፍታት በተደረገው ጥረት ባለ 10 ነጥብ የስምምነት ሰነድ በቅዱስ ሲኖዶሱ በኩል መጽደቁንና ይህንንም ተከትሎ የቤተ ክርስቲያኗን ዶግማ፣ ቀኖናና አስተዳደራዊ አንድነት ጥሰዋል የተባሉት ሊቃነ ጳጳሳትና መነኮሳት ከስህተታቸው መመለሳቸውን የሚገልጽ ደብዳቤ ለቤተ ክርስቲያኗ ማስገባታቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የህዝብ ግንኙነት መምሪያ ኃላፊ ሊቀ ትጉሃን እስክንድር ገብረ ክርስቶስ ገልጸዋል።
የቀድሞ ጳጳሳት የሆኑት ንጉሱ አቡነ ሳዊሮስ ስናሆን የፈጸሙት ሶስቱ አባቶች ማለት ነው። ይህንኑ ጥሪ ተከትለው ባለፈው ጊዜ ሶስቱም ወደ እናት ቤተክርስቲያናቸው ይቅርታ ጠይቀው ተመልሳል። በስምምነቱ ተራ ቁጥር 6 መሰረትም ለሶስቱም አባቶች ደሞዛቸው እንዲለቀቅ፣ ቤታቸው የታሸገው እንዲከፈት ተደርጎ ጠቅላይ ቤተ ክህነት ባለው ማረፊያቸው ይገኛሉ።
ቀደም ሲል የተደረገውን ውይይትና ስምምነት መሰረት በማድረግ ለቀረበለት የይቅርታ ደብዳቤ ቅዱስ ሲኖዶሱ ዛሬ የውግዘት ውሳኔውን በማንሳት ምላሽ መስጠቱን አስታውቀዋል።
ዛሬ በተደረገው የቅዱስ ሲኖዶስ ስብሰባ ሶስቱ የቀድሞ አባቶች እና አቡነ ሳዊሮስን ጨምሮ የሾሟቸው የቅርታ ደብዳቤ ያስገቡትን ወይም የአንቀጽ 6 የስምምነት ሰነድ መሰረት ጠቅላይ ሚኒስትሩ በተገኙበት በተካሄደው እሱን አክብሮ የመጡት በዛሬው ዕለት ቀደም ሲል የተላለፈው ውግዘት ይነሳላቸዋል ማለት ነው።
ቅዱስ ሲኖዶስ ዛሬ በሰጠው መግለጫ በብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ኤዎስጣቴዎስ እና ብፁዕ አቡነ ዜና ማርቆስ ጥር 18 ቀን 2015 ዓ.ም የተላለፈው ውግዘት ከዛሬ መጋቢት 21 2015 ዓ.ም ጀምሮ መነሳቱንና በቀድሞ የሊቀ ጳጳስ ስማቸው እንዲጠሩ አስቀድሞ ተመድበው ይሰሩበት በነበረው የስራ ኃላፊነታቸውም ስራቸውን እንዲቀጥሉ ውሳኔ አሳልፈዋል። የስምምነት ጥሪውን ተቀብለው ጥያቄያቸውን ለቅዱስ ሲኖዶሱ አቅርበዋል የተባሉት 20 መነኮሳትም ውግዘቱ የተነሳላቸው ሲሆን በቤተ ክርስቲያኗ ቀኖና መሰረት ከዲቁና እስከ ቆምስና ባለው ማዕረጋቸው እንዲያገለግሉ፣ በምንኩስና ስማቸውም እንዲጠሩና በቀድሞ የስራ መደባቸው እንዲመደቡ ተወስኗል። ለቀሪዎቹ 5ቱ ግን ወደ ቤተ ክርስቲያናቸው እንዲመለሱ አሁንም ጥሪ ተላልፈዋል። ይሁን እንጂ ከቀኖና ውጭ ተሾመው ነበር የተባሉት መነኮሳት በቅዱስ ሲኖዶሱ ያወጣውን የመመዘኛ መስፈርት ካሟሉ በመጪው ግንቦት ወር እንደሚካሄድ በሚጠበቀው የኤጲስቆጶሳት መረጣና ሹመት ተሳታፊ ይሆናሉ ብለዋል።
እንደ አስፈላጊነቱ ከመካከላቸው በግንቦቱ የቅዱስ ሲኖዶስ ርክበ ካህናት ምርጫ የሚካሄድ በሚሆንበት ጊዜ ቅዱስ ሲኖዶስ የሚያወጣውን መስፈርት አሟልተው የሚገኙ ካሉ ከመካከላቸው በውድድር ውስጥ ተሳታፊ ሆነው ምልዓተ ጉባኤ የሚመርጣቸው ከሆነ ይመረጣሉ ማለት ነው።
ምዕመኑም የቅዱስ ሲኖዶሱን ውሳኔ እንዲያከብር ጥሪ አስተላልፈዋል።
የቀኖና ቤተ ክርስቲያን በሚያዘው መሰረት ውግዘት ተጥሏል። ውግዘቱን ደግሞ ቅዱስ ሲኖዶስ ሲያነሳ ቤተ ክርስቲያኑ የቅዱስ ሲኖዶሱ ውሳኔ መቀበል፣ ማክበር፣ አባቶች በብልሃት በጥበብ በቤተ ክርስቲያን ስርዓት ስለሆነ ችግሮቹን የሚሰጡት በዚሁ አግባብ የተፈታ መሆኑን በመቀበል የቅዱስ ሲኖዶሱን ድምፅ መስማትና የምዕመናን ድርሻቸውን መወጣት ይኖርባቸዋል ማለት ነው።
ከሹመቱ ጋር ተያይዞ በተቀሰቀሰው ግጭት የሞቱትን፣ የአካል ጉዳት የደረሰባቸውን፣ የታሰሩትን፣ የመብቶች ጥሰት የተፈጸመባቸው ሰውን ጨምሮ በነብራት ላይ የደረሰውን ውድመት በተመለከተ ቤተክርስቲያኒቱ በህግ እየተከታተለች እንደሆነ አብራርተዋል።
እዚሁ ችግር ምክንያት እስካሁን ድረስ በእስር ቤት የሚገኙ የቤተክርስቲያን ስራ ኃላፊዎች፣ ምዕመናን፣ ወጣት የቤተክርስቲያን ልጆች እንዳሉ ይታወቃል። ቤተክርስቲያን በህጋዊ መንገድ መያዝ ያለባቸውን ጉዳዮች በአለቆቹ አማካኝነት የህግ አካሄድ እየሄደች ነው። የሚከሰሱ የሚጠየቁ ይኖራሉ ተብሎ የሚታሰቡትን በሙሉ እነሱ በሙያቸው ደረጃ እየሄዱበት ነው። ስለዚህ የሀገሪቱ ህግ በሚፈቅደው መሰረት ተጠያቂነት የሚኖርበትን አሰራር ተዘርግቶ የተሄደበት ያለ። የታሰሩትም ሰዎች በተመለከተ እንደዚሁ ከእስር የሚፈቱበት ሁኔታ የማመቻቸት ስራ እየተሰራ ነው ያለው፣ በህግ እየተሄደበት ያለው። ከዚህ ጋራ ጉዳት የደረሰባቸው የህይወት መስዋዕትነት፣ ጥናትነት የተቀደሉ ደሙ ንብረቶች፣ በአካል በስነ አእምሮ የተጎዱ ወገኖችን የመደገፍ ወደ ኖርማል ህይወታቸው የመመለስ ሰፊ ስራ ይሰራል። ማን እንዴት ይረዳ፣ በምን ይረዳ፣ በሚደገፍ የሚለው በዝርዝር እየታየ ነው። እሱ እንደተጠናቀቀ ወደ ተግባር ይገባል። የወደሙ ንብረቶች እንዴት ተካት ያለባቸው፣ እንዴት ነው ወደ ግንባታ የሚገባው የሚለው ሁሉ በዝርዝር እየተሰራ ነው ያለ። በመላ ዓለም የሚገኙ ቤተክርስቲያን በዚህ በጎ ተግባር የሚውል በርካታ ገንዘብ አዋጥቷል። ምኑ የመጠመር የማደራጀት ስራ በጠቅላይ ቤተ ክህነት እየተሰራ ነው። ሁሉም ቅድመ ዝግጅት ስራዎች ተጠናቀዋል። በቅርቡ ወደ ተግባር የሚገባባቸው ነው የሚሆነው።
የይቅርታ ደብዳቤ አስገብተዋል። ውግዘቱም ተነስቶላቸዋል ከተባሉት አንዱ የሆኑትን ብፁዕ አቡነ ሳዊሮስ በእጅ ስልካቸው ላይ አግኝተን ለማነጋገር ብንሞክርም ከአካባቢው ወጣ ስላልኩኝ ስለ ጉዳዩ የማውቀው ነገር የለም የሚል ምላሽ ሰጥተውናል። በወሎ ዩኒቨርሲቲ መምህር የሆኑት ቀሲስ ዶክተር ይቻሉ አልጎሹሜ በቅዱስ ሲኖዶሱ የተሰጠው ውሳኔ የቤተ ክርስቲያኗን ህልውና የሚያጸና የምእመኑንም አንድነት የሚያጠናክር ነው ብለውታል።
ነው አባቶቻችን ቤተ ክርስቲያን እንዳትከፋፈል እሷ ለሀገር አንድነት ዋና ምልክት በመሆኗ እሷ ከተከፋፈለች የሀገር ህልውናም አደጋ ይመጣል በሚል አባቶቻችን ይህን ታሪክ ሲሰሩ እንደነበረ የቤተክርስቲያን ታሪክ በትክክል ያስረዳናል። አሁንም እነዚህን አባቶች በመምከር በማግባባት በፍቅር ወደ ቅድስት ቤተክርስቲያን እንዲመጡ በማድረግ ለዛሬ ጉባኤ በቅተው አባቶችም ወደዚህ ይቅርታ መጥተው በአንድነት እንዲሰበሰቡ ማድረጋቸው ቤተክርስቲያናችን እንዳትከፋፈል ከ3000 ዓመት በላይ የነበረው ታሪኳ እንዳይጠፋ ትልቅ አስተዋጽኦ አለው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ከአንድ ቀን በፊት ይፋ ባደረገው መረጃ ጥር 14 ቀን 2015 ዓ.ም በደቡብ ምዕራብ ሸዋ ሀገረ ስብከት ሶዶዳ ወረዳ ሀሮ ባለወልድ ቤተክርስቲያን ውስጥ ህገወጥ ባለው መንገድ ሲመተ ኤጲስቆጶሳት ከተፈጸመላቸው 17ቱ የይቅርታ ደብዳቤ ማስገባት ቸውን አስታውቆ ነበር። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።
ተከታዩ ዝግጅታችን ደግሞ ሳምንታዊ ባህልና ማህበረሰብ ነው። ለዛሬ ታዋቂው ሰዓሊና ገጣሚ ገብረ ክርስቶስ ደስታ የስዕል ስራዎች በአንድ ስፍራ ተሰባስበው ለህዝብ ተደራሽ እንዲደረጉ መጠየቁን ይመለከታል። መለስካቸው አምሃ ተጨማሪ አለው።
በአዲስ አበባ ዩኒቨርሲቲ የገብረ ክርስቶስ ደስታ ሚውዚየም ያለፈውን የካቲት ወር ወርሃ ገብረ ክርስቶስ በሚል ስያሜ አክብሮታል። በወሩ ተከታታይ 4 ቅዳሜዎች የሥነ ጥበብ ባለሙያዎች፣ አድናቂዎቹ፣ ወጣት ተማሪዎችና ሌሎችም የሰዓሊውንና ገጣሚውን ሕይወት የተለያዩ ሥራዎቹን በመድረክ በማቅረብ በትውስታና በውይይት አስበውታል። በማጠቃለያው ቅዳሜም የእድምተኛው ፊርማ ሁሉ ያረፈባቸው ስምምነቶችና ጥያቄዎች ለሚመለከታቸው አካላት እንዲቀርብ ተወስነዋል። በየስፍራው የተበተኑ የሰዓሊው ሥራዎች በአንድ ማዕከል ተሰብስበው ለሕዝብ ተደራሽ እንዲሆኑ፣ ይህም ሕጋዊና ዓለም አቀፋዊ ደረጃዎችንና አሰራሮችን በጠበቀ መልኩ እንዲሆን፣ የተለያዩ ባንኮች ከቅርብ ጊዜ ወዲህ እንዳዳበሩት ባለው ተመክሯቸው በስሙ ቅርንጫፎችን እንዲከፍቱ፣ በአዲስ አበባ ዩኒቨርሲቲ በስሙ የተቋቋመው ሚውዚየምም ደረጃውን የጠበቀና ዘመናዊ እንዲሆንና ሌሎችም ጥያቄዎችና ጥሪዎች ቀርበዋል። አንዳንዶች ምናልባትም በዕድሜ ወጣት የሆኑ አድማጮች ገብረ ክርስቶስ ማለት ማን ነው? ይሄ ሁሉ እንዲደረግለትስ እሱ ማን ነው የሚል ጥያቄ ሊጠይቁ ይችላሉ። በአዲስ አበባ ዩኒቨርሲቲ አለ የሥነ ጥበባትና ዲዛይን ትምህርት ቤት ተባባሪ ፕሮፌሰር እንደዚሁም ሰዓሊና ቀራጺ በቀለ መኮንን ተገቢ ጥያቄ ነው ይላሉ። ለገብረ ክርስቶስ ይህ ለምን እንደሚገባውም ያስረዳሉ።
አዲስ ያገጣጠም ስልት አለው። የሚገጥመው ምንድን ነው? የገጥሙ ቴክኒክ ብቻ ሳይሆን የሀገሩን እሴት ከውጭ ሀገር እሴት ጋር፣ ከርቤና ዕጣንን ከዲዮር ሻነል ጋር፣ ቡጊ ቡጊን ከስክስታ ጋር፣ ሽሮ ሜዳን ቢሾፍቱን ከፓሪና ከኮሎኝ ጋር አይ ነው ዕውቀትን ከዕውቀት ያመሳጠረ ኢንተርቴይን ያረጋናል፣ ያስደስተናል፣ ይጠይቀናል፣ ያስደንቀናል፣ ይነግረናል፣ ያስተምረናል። እንዲሁ ዝም ብሎ አይደለም የሚሰብከን፣ ውብ በሆነ ቋንቋና አገጣጠም በአዲስ መንገድ የሱ እንደሱም ያነብ እንደሱም ይገጥም አይነት ሌላ የለም። የሱ የራሱ መንገድ አለ። ይሄ ብዙ እዛ የታጨቀ ነገር አለው፣ የታጨቀ ጥያቄ አለው እዛ ውስጥ። የሰው ልጅ እንዴት እንደሚመረምር፣ እንዴት ጠያቂ ዜጋ ኢንዲፔንደንት ዜጋ እንደሚሆን፣ ዝም ብሎ መንጋ እንዳይሆን የሚያሳስብ አመክንያዊ ዜጋ እንዲሆን የሚጠቅም ነገር አለበት ውስጡ። ስዕሎቹ እንደዛው ያመጣቸው በፈረንጆች የጻፉት አለ። ለምሳሌ እንደውን ለምሳሌ አለ ለመጥቀስ አንድ የኢንዲያና ዩኒቨርሲቲ ፕሮፌሰር የጻፈው መጽሐፍ አለ። እዛ ውስጥ ገብረ ክርስቶስ በቀዳማዊ ለስላሴ ሽልማት መሸለም የነበረበት በኢትዮጵያ አዲስ አሰራር በመምጣቱ ብቻ ሳይሆን ከሰሃራ በታች አብስትራክት ኤክስፕሬሽኒዝምን አዲስ አሰራርን በስነ ጥበብ ውስጥ ወደ ኢትዮጵያ በማምጣቱ መባል ነበረበት ብሎ ጽፏል። ሌሎችም አሉ እንደዚህ። ለክፍለ አህጉሩ ራሱ ያመጣው አዳዲስ አመለካከት አለ በስነ ጥበብ ውስጥ የሚመረምር። ስለዚህ እንደዚህ አይነት ውርስ ከሰጡ በየአቅጣጫው በየዲሲፕሊኑ እንደዚህ አይነት ውርስ ካላቸው ሰዎች መማር ካልቻልን ሁልጊዜ ዜሮ ማርሽ እያስገባን ዜሮውን እንኖራለን።
ለመሆኑ የገብረ ክርስቶስ ደስታ ግጥሞች ከሌሎች ገጣሚዎች ግጥሞች እንዴትና በምንድን ነው የሚለዩት? ለዚህ ጥያቄ እያንዳንዱ ማንም አንባቢና አድናቂ የራሱ አስተያየት ይኖረው ይሆናል። ነገር ግን በሙያው የሰለጠኑ ሰዎች የሚሰጡት አስተያየት ደግሞ የተለየ ዋጋ ይሰጠዋል። በአዲስ አበባ ዩኒቨርሲቲ የሥነ ግጥም መምህር ዶክተር በድሉ ዋቅጅራ አመለካከት የገብረ ክርስቶስ ደስታን ግጥሞች ከብዙ ገጣሚዎች ልዩ የሚያደርጋቸው በተራና ቀላል ቃላት ተቀምረው በገጣሚው ከፍተኛ የምናብ ነጻነትና ስፋት የተከሸኑ በመሆናቸው ነው ይላሉ።
በጣም ተራ ቃል ነው የሚጠቀመው፣ ግን ተራ ግጥም አይደለም የሚጽፈው። በጣም የሚገርመው ለምሳሌ አገሬ ላይ አገሬ ይነጋል፣ አገሬ ይመሻል፣ አገሬ ቆላ ነው። የአራተኛ ክፍል እኮ ጂኦግራፊ ነው ይሄ መንጋቱ፣ ግን ልባችንን ያጠፋናል። ከየት ነው የመጣው ነው ጥያቄው። ይሄ ብቻ አይደለም፣ እኔ ዋናው ነገር የምለው ምንድን ነው እንዲህ የሆነው የሚለው መመልከት ይበጃል ነው የምለው። ምንድን ነው ይሄ ክሬቲቭ ኢማጂኔሽን ወይም ደግሞ ይሄ የምናባዊ ፍሪደም ከሁሉም የገብሬ ኢማጂኔቲቭ ፍሪደም ከሁሉም ይለያል ብዬ አስባለሁ።
ወርሃ ገብረ ክርስቶስ በተሰኘው ባለፈው የካቲት ወር በአንዱ ቅዳሜ ከደራሲው የግጥም ሥራዎች መካከል ጥቂቶቹ ቀርበው ነበር። ገብረ ክርስቶስ ደስታ አንተነህ መስከረም ብሎ የሰየመውን ግጥሙን እውቁ ተዋናይ ተፈሪ አለሙ እንዲህ አንቦታል።
አንተነህ መስከረም ማለቂያ በሌለው ደማቅ ሰማያዊ ከሩቅ ያለው ጋራ ተነክሮ ሐምራዊ በዚያ ላይ ደመናው እንደ ጤፍ ተነድፎ የተራራቀ ሲያንጃብብ ተቃቅፎ አንተነህ መስከረም የሐምሌን ጨለማ የነሐሴን ዝናብ የሻርከው አንተነህ በብርሃን ዛትህ በክረምቱ ወራት ሰማዩን ያስጌጠው የማርያም መቀነት በቀለም ያበደው ጤዛ ያርሶታል መሬቱ ላይ ለቆ በቀይና ቢጫ መስኩ ተጥለቅልቆ ወንዝና ጅረቱ ድንጋይና አፈሩ አገሩ ውብ ሆኗል ሜዳው ዠንተረሩ። ጣጣሽ አንተ ስጦታ የበዛ ለሰው መታሰቢያ ውበት የምትገዛ በሽቱ መዓዛ ለውጠው ዓመቱን ይታደስ ያረጀው ፍጥረት ሌላ ይሁን ከምረው ዘመኑን ካበው በዓመት ዓመት በወሩ ደረጃ ፍጥረት ይጓዝበት ፍየሎች ይዝለሉ ቅጠል ይበጥሱ ከተሰደዱበት ወፎች ይመለሱ ይልቀሙት እህሉን ይስሩ ቤታቸውን ይስፈሩበት ዛፉን የደስ ደስ ያሰሙ ንቦች ይራኮቱ ይንጠራሩ አበቦች ይንቁ ይከፈቱ እንቦሳና አገልገል በመስኩ ይፈንጩ ከብቶች ሳሩን ይንጩ ሕፃናት ይሩጡ ይሳቁ ይንጫጩ ዛፎች ይተንፍሱ የነፋሱ ጠረን ይሰራጭ በቦታው ያውደው አገሩን። ጸደይ አበባ ነህ የመስቀል ደመራ ጠረን አልባብ ነው አየር የጠራ የሀገር ልብስ አንተ ነህ ነጭ እንደ በረዶ ሰው የሚያጌጥብህ ጥበብህን ወስዶ ቡቃያ ነህ እሸት ጓሚያ የበሰለ አረንጓዴ ልብስህ በጌጥ የተሳለ ጥቁር አረንጓዴ ቢጫማ አረንጓዴ የአተር አረንጓዴ ንጹህ አረንጓዴ ቀለም 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 የሚስተካክል የሚያስንቅ የለም። ሐዘን የምታደርግ የገነት ምሳሌ ይታደል ወለላ ጠጁ በብርሌ
ይስገር በደስታ ህዝቡ ይሳሳቅ ድምፁ የተማታ ሙዚቃው ይፍለቅ እንቁጣጣሽ ብለን እንስጥ ሰላምታ የዘመኑ መሪ የወሮቹ ጌታ ይጨብጨብ ለዝና ይጨብጨብ ለስራህ ይጨብጨብ ለመልክህ አንተ ነህ መስከረም ዘመን የምታድስ አስጊጠ በቀለም
በስነ ጽሁፍ የመጀመሪያ ዲግሪያቸውን ለማግኘት የሚያስችላቸውን ማሟያ ጽሁፍ ሲያሰናዱ በገብረ ክርስቶስ ደስታ ሥራዎችና የሕይወት ታሪኩ ላይ ያተኮሩት አቶ ብርሃነ መስቀል ደጀኔ ስለ ሰዓሊውና ደራሲው አስተያየታቸውን ለቪኦኤ ሰጥተዋል።
ገብረ ክርስቶስ ደስታ ለእኔ ዘርፈ ብዙ የጥበብ ሰው ነው። አንደኛ የእኔ ዝንባሌና ፍላጎት የሕይወት ታሪኩንም ስሰራ ደግሞ በገጣሚነቱ
የምሽቱን ዝግጅቶቻችንን በዚሁ አጠናቀናል። ነገ በሌሎች መሰናዶዎች እንጠብቃችኋለን። ሰላም፣ ደህና ደሩ።